እንደምሰነበታችሁ አድማጮቻችን የዛሬውን የትምህርት ታይማኖት መርሃ ግብር ይዘን ቀርበናል። አብራችሁን በመቆየት እንድትከታተሉን እንጋብዛለን።
በዛሬው መርሃ ግብራችን ከአራተኛው ክፍለ ዘመን አጋማሽ በኋላ የቤተ ክርስቲያን ሥርዓት አምልኮ ምን ይመስል እንደነበር ባጭሩ እናስቃኛችኋለን። አብራችሁን ቆዩ።
የአራተኛው ክፍለ ዘመን የመጀመሪያ አጋማሽ በቤተ ክርስቲያን ሥርዓት አምልኮ ታሪክ ታላቅ ቦታ ያለው ጊዜ ነው። የዚህም ምክንያቱ የሰማዕታት ዘመን ማብቃትና ነገስታቱና ቤተ ክርስቲያን መታረቃቸው ነው። በአራተኛው ክፍለ ዘመን መጀመሪያ የታላቁ ቆስጠንጢኖስ ክርስትናን መቀበልና ለቤተ ክርስቲያን የሰጠው ነጻነት የዘመኑ አበይት ክስተቶች ነበሩ። በዚህም ምክንያት በነገስታቱ ስቃይ ታፍኖ በሚስጥር ይደረግ የነበረው የቤተ ክርስቲያን ሥርዓት አምልኮ በይፋና በነጻነት ይደረግ ጀመር። በፊትም በተወሰነ ደረጃ የነበረ ቢሆንም ዜማን በሥርዓት አምልኮ በሰፊው መጠቀም ተጀመረ። ንጉስ ቆስጠንጢኖስና እናቱ ንግስት ሌኒ በኢየሩሳሌም ጌታ ድህነት በፈጸመባቸውና ታላላቅ ስራዎች በሰራባቸው ቦታዎች አብያተ ክርስቲያናት በመስራታቸውና ለቦታዎቹም በነበራቸው ክብር ምእመናን ወደዚያ መጓዝ ጀመሩ።
ሌላው በዚህ ዘመን ጎልቶ የሚታየው የቅዱሳን ሰማዕታት በዓል መከበርና ሥርዓት አምልኮም ይህን የቅዱሳን ምስጋና እንዲያካትት መደረጉ ነው። የሰማዕታትን የእረፍት መታሰቢያ ማክበርና ስለ እነሱ መጸለይ፣ እነርሱም የሚጸልዩ ዘንድ መለመን ከቆስጠንጢኖስ ዘመን በፊት ቀደም ብሎ በመጀመሪያዎቹ የክርስትና አመታት የነበረ እንደነበር ለማወቅ የቅዱስ ፖሊካርፐስን የሰማዕትነት ታሪክና የዘመኑ ክርስቲያኖች ያደረጉለትን መታሰቢያ ማስታወስ በቂ ማስረጃ ነው። ነገር ግን ይህ የቅዱሳንን መታሰቢያ ማድረግ ጎልቶ የታየው ከቆስጠንጢኖስ ዘመን የቤተ ክርስቲያን የአምልኮ ነጻነት በኋላ ነው። ከዚህ በኋላ የሰማዕታት ቅዱስ አጽም የሌላቸው አብያተ ክርስቲያናት ከሌሎች እያመጡ መሰዊያቸው ላይ ማስቀመጥ እንደጀመሩ የቤተ ክርስቲያን ታሪክ ይነግረናል። እነዚህ የቅዱሳን መታሰቢያ በዓላት በሥርዓት አምልኮ ላይም መንጸባረቅ ጀመሩ።
ከዚህ ሌላ ከቆስጠንጢኖስ ዘመን በኋላ በቤተ ክርስቲያን የሥርዓት አምልኮ ታሪክ ታላቅ ቦታ የነበረው ክስተት የገዳማዊ ሕይወት መስፋፋት ነበር። ቤተ ክርስቲያን ከነገሥታቱ ጋር ስትታረቅ ቀሳውስቱና ጳጳሳቱ የቤተ መንግሥት ባለሟሎች እየሆኑ ስለመጡ ሥጋዊ ቅምጥል ወደ ቤተ ክርስቲያን ሕይወት መግባት ጀመረ። ገዳማዊ ሕይወት ከቆስጠንጢኖስ ዘመን በፊት የነበረውን የቤተ ክርስቲያንን ሰማያዊ የቅድስና ሕይወት ላለመልቀቅ የተደረገ የክርስቲያኖች አጸፋዊ መልስ ነበር። ምንም እንኳ አጀማመሩ በጥቂት የክህነት ደረጃ እንኳን በሌላቸው ምእመናን የተጀመረ ቢሆንም በጥቂት ዓመታት ውስጥ እንደ ሰደድ እሳት በመላው ዓለም የተስፋፋው በዚሁ የክርስቲያኖች ውስጣዊ የቅድስና ጥማት የተነሳ ነበር።
የገዳማዊው ሥርዓት አምልኮ ሁለት ክፍሎች ነበሩት። የመጀመሪያው ቤተ ክርስቲያን በሁሉም ቦታዎች የምትፈጸማቸውና ከመጀመሪያው ጀምሮ አብረዋት የኖሩትን ቅዳሴና የሌሎች ሰዓታት ጸሎቶች መፈጸም ነበር። ገዳማውያን ለነዚህ የቤተ ክርስቲያን ጸሎታት ታላቅ ክብር ይሰጡ ነበር፣ በትጋትም ይፈጽሙት ነበር። ሁለተኛው ደግሞ የገዳማዊ ሕይወት የጸሎት ሕይወት በመሆኑ በሌሎች ሰዓታት ገዳማውያኑ የሚጸልዩአቸው ተጨማሪ ጸሎቶች ናቸው። ገዳማውያን መነኮሳት የቤተ ክርስቲያንን አስተዳደር ጨምሮ ሕይወቷን መምራት ሲጀምሩ እነዚህ ነገሮች የቤተ ክርስቲያን ሥርዓት አምልኮና ገዳማዊ ጸሎቶች ወደ አንድነት መምጣት ጀመሩ። ይህም የሆነው ማዕከላዊ በሆነ መልኩ ነበር። የቤተ ክርስቲያን ሥርዓት አምልኮ ከድሮ ረዘም ያለና በይዘቱም በዛ ሲል መነኮሳት በበኩላቸው እንዳለው ነባራዊ ሁኔታ ስለ ሌሎች ድካም ከነበራቸው ዝቅ አደረጉ። ከዚያ በኋላ ያለው የቤተ ክርስቲያን ሥርዓት አምልኮ በዚህ ሚዛን መሰረት የሚከናወን ሆኗል።
ሌላው በዚህ ዘመን የነበረው ክስተት በአራተኛውና በአምስተኛው ክፍለ ዘመናት የነበሩ የነገረ ክርስቶስ ክርክሮች ናቸው። እነዚህ ክርክሮች በቤተ ክርስቲያን ስርዓተ አምልኮ ላይ ታላቅ ተጽዕኖ አድርገዋል። ከነዚህም መካከል ነገረ ስጋዊን የሚያብራሩ የእመቤታችን ድንግል ማርያምና ሌሎች በዓላት መከበር መጀመራቸው አንዱ ነው። ከዚያ በፊት የቅዳሴና ሌሎች ጸሎቶች በአብዛኛው ቀለል ያሉና ሰማያዊ ምስጋናን ያስተጋቡ ነበር። ከዚያ በኋላ ግን እነዚህ የስጋዊና የምስጢረ ስላሴ ማብራሪያዎች ከጸሎታቱ ጋር መቀላቀልና በቅዳሴ ጊዜ ከነበረው የመማሪያ ጊዜ በተጨማሪ የቅዳሴን ጸሎቶችና ሌሎች የጸሎት ጊዜዎችን ለዚሁ የዘመኑ ችግር ማውገዣነት መጠቀም ተጀመረ።
ይህም በየዘመኑ እየጨመረ እንጂ እየቀነሰ አልመጣም። በአንዳንድ ምዕራባውያን አብያተ ክርስቲያናት የሚታየው የቅዳሴን ስርዓታት እንደ ምሳሌያዊ የማስተማሪያ መንገድ መጠቀም የዚህ ጽንፍ እንጂ ስርዓታቱ የተጀመሩበት የመጀመሪያ ዓላማቸው አልነበረም። በዚህ በኩል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አበው ጠንቃቆች እንደነበሩ ማየት ይቻላል።
የቅዱስ ያሬድ መነሳት በኢትዮጵያ ቤተ ክርስቲያን ስርዓተ አምልኮ ታሪክ ውስጥ የሚነሳ ነው። በቅዱስ ያሬድ ዜማዎች የቤተ ክርስቲያን ጸሎታት እንደገና መቃኘታቸውና ቅዱስ ያሬድ የደረሳቸው የዜማ ድርሰቶች በቤተ ክርስቲያን ተቀባይነት አግኝተው በስርዓተ አምልኮዋ ውስጥ መግባታቸው በቤተ ክርስቲያን የስርዓተ አምልኮ ታሪክ ሌላ ምዕራፍ ነበር።
አድማጮቻችን፣ እስካሁን ድረስ ከሞላ ጎደል የቤተ ክርስቲያንን ስርዓተ አምልኮ ታሪክ ስናይ ቆይተናል። ከዚህ በኋላ የቤተ ክርስቲያን ስርዓተ አምልኮ መሰረትና የክርስቲያኖች ሰማያዊ ደስታና የመንፈሳዊ ጥንካሬ ምንጭ ስለሆነው ስለ ቅዳሴ ለተከታታይ ሳምንታት ማቅረብ እንጀምራለን። እንድትከታተሉንም ከወዲሁ እንጋብዛለን። ወስብሐት ለእግዚአብሔር።